ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እናስተልኝ እንደምናመሻችሁ አድማጮቻችን፣ ዛሬ አርብ የካቲት 3 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ወኔና ቁርጠኛነትን መድፍና ታንክ አይተካውም በሚል ርዕስ የቀረበ ሐተታ አለን። በየሳምንቱ አርብ የምናቀርብላችሁን ከደብዳቤዎች አምድ ዝግጅታችንን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በውጭ ሀገር የሚገኙ የዜና ማሰራጫ ተቋማት ጋዜጠኞች በኢትዮጵያ ውስጥ ያለው የጸጥታ ሁኔታ እየከፋ መምጣቱን ያነጋግሯቸውን ሰዎች ዋቢ በማድረግ ዘገቡ። ቀደም ብሎ የፋይናንሻል ታይምስ ጋዜጠኛ በተለያዩ የሀገሪቱ ክፍሎች ተዘዋውሮ ባጠናቀረው መሰረት ያገዛዙ አፈና እየቀጠለ መሆኑንና የህዝቡ ብሶት እየጨመረ መምጣቱን መዘገቡ ይታወሳል። በቅርቡ የጀርመን ድምጽ ሬዲዮ የእንግሊዝኛው ክፍል ዘጋቢ በሰበሰበው መረጃ አገዛዙ ሰላምና መረጋጋት ተገኝቷል በማለት የነዛው ዜና መሰረተ ቢስ መሆኑን ገልጿል። በአሁን ወቅት በርካታ ወጣቶች እየታፈኑ እንደሚወሰዱ፣ ከሰዓትላፊ በኋላ ወደ ውጭ መውጣት እንደማይቻል፣ ቤተሰቦች የተለያዩ ማስፈራሪያዎች የሚደርስባቸው መሆኑን፣ መሰባሰብ ወይም መወያየት እንደማይቻልና ሌሎች የአፈና እርምጃዎች እየተወሰዱ መሆናቸውን ካነጋግሯቸው ዜጎች መረዳት የቻለ መሆኑን ዘግቧል። ወጣቶች ሬዲዮስ ላዳመጡ ብቻ ታፍነው ተወስደው የደረሱበት የማይታወቅ መሆኑን የገለጹለት ዜጎች አገዛዙ በወጣቶች ላይ የበቀል እርምጃ እየወሰደ ነው ብለው እንደነገሩትም ገልጿል። በአሁኑ ወቅት የህዝቡ ብሶትና ቁጭት እየተባባሰ በመሄዱ ከቀድሞ በላቀ መልኩ ህዝባዊ አመጽ ሊፈነዳ ይችላል በማለት በርካታ ዜጎች ስጋታቸውን ይገልጻሉ። በምስራቅ ሐረርጌ የወያኔ አገዛዝ ያስታጠቃቸው የሶማሊያ ክልል ልዩ ኃይል አባላት በጉርሱም ወረዳ በህዝብ ላይ ባካሄዱት ጥቃት ለሁለት ቀናት ያህል የተኩስ ልውውጥ የተደረገ መሆኑን የአካባቢው ነዋሪዎች ገለጹ። በውጊያው የልዩ ኃይል አዛዡ የተገደለ ሲሆን በርካታ አባላትም ጉዳት የደረሰባቸው መሆኑ ታውቋል። ውጥረቱ አሁንም ያልበረደ መሆኑን ከስፍራው የደረሰን ዜና ይገልጻል።
በርካታ ወራትን ያስቆጠረውና በተለያዩ አካባቢዎች ሲፋፋም የነበረው ህዝባዊ እንቅስቃሴ የወያኔ አገዛዝ ከስሩ ተመንግሎ በመትኩ የህዝብ መብት የተጠበቀበትና ህዝቡ የበላይ የሚሆንበት ዴሞክራሲያዊ ስርዓት በግልጽ መጠየቁ የሚታወቅ ሲሆን፣ በአሁን ወቅት በወያኔ አገዛዝ የሚገፋው የድርድርና የውይይት ፈሊጥ በህዝቡ ዘንድ ውዥንብር ለመፍጠርና የህዝቡን ትኩረት ኢላማውን እንዲስት ለማድረግ መሆኑ ተጋልጧል። የወያኔ ቡድን የሚያሽከረክረው ኢህአዴግ የተባለው ጭምብል ከተቃዋሚ ኃይሎች ጋር የሚወያይባቸውን ሐሳቦች ለፓርላማ ተብዬው አቅርቧል የተባለ ሲሆን፣ በወያኔ የተፈጠሩና የተደራጁ እና የለጭ አሚሶ ሌሎች የወያኔ አገልጋዮች የሚመሯቸው 11 ድርጅት ተብዬዎች የወያኔን የድርድር ሐሳብ በማሞገስና ውጤት እንደሚያመጣ በመግለጽ ጋዜጣዊ መግለጫ ሰጥተዋል ተብሏል። ሌሎች ህጋዊነትን አግኝተው የሚንቀሳቀሱ ድርጅቶችም የሚያስቀምጡት ቅድመ ሁኔታ ከተሟላ ለውይይት ዝግጁ መሆናቸውን ቢገልጹም ምን እንደሚፈልጉ እስካሁን ለህዝብ ግልጽ አላደረጉም። ይህ ከሂደቱና ከውጤቱ በፊት የተፋፋመ ፕሮፓጋንዳ እየተሰራጨለት ያለው ውይይትና ድርድር ወያኔ ህዝብን ለማደናገሪያ ለማታለያ ያቀደው ነው የሚሉ ወገኖች በ25 ዓመት ተመክሮ ህዝብ ስለ ወያኔ ቅጥፈትና ጭበርባሪነት የተማረ በመሆኑ ከእንግዲህ በተራ ማጭበርበር የሚታለል ዜጋ የለም ይላሉ። ሐሙስ የካቲት 2 ቀን የደቡብ አፍሪካው ፕሬዝዳንት ጃኮብ ዙማ ለፓርላማ ንግግር ለማድረግ በሚሞክሩበት ወቅት የኢኮኖሚ ነጻነት ተዋጊዎች ፓርቲ አባላት ተቃውሞ የደረሰባቸው መሆኑ ታውቋል። ፕሬዝዳንቱ ወደ መነጋገሪያው በመሄድ ለመናገር በሚሞክሩበት ወቅት እነዚህ የምክር ቤት አባላት ሌባ ሌባ በማለት የጮሁባቸው ሲሆን በምክር ቤት ውስጥ በተነሳው ግርግር ምክንያት የጸጥታ ኃይሎች ገብተው ወደ ውጭ አስወጥተዋቸዋል ተብሏል። የምክር ቤቱ ውጭ የፓርቲ ደጋፊዎችና ሌሎች ዜጎች ከፍተኛ ተቃውሞ ሲያሰሙም ቆይተዋል። ፕሬዚደንት ዙማና ቤተሰቦቻቸው በከፍተኛ ሙስና የሚጠረጠሩ በመሆናቸው በደቡብ አፍሪካውያን ዘንድ ያላቸው ተቀባይነት በጣም ዝቅተኛ መሆኑ እየተነገረ ነው። በጋምቢያ የተሰማራው የምዕራብ አፍሪካ የአካባቢ ጦር ቁጥር በዚህ ወር ውስጥ ከ7000 ወደ 500 ዝቅ እንደሚል ተገለጸ። አሙስ የካቲት 2 ቀን ከፕሬዚደንቱ ከሚስተር ባሩ ጽፈት ቤት በወጣው መግለጫ ደረጃ በደረጃ የሚደረገው ቅነሳ ከካቲት 12 ቀን ጀምሮ ተግባራዊ እንደሚሆን ገልጿል። ተቀንሶ የሚቀረው ወደ 500 የሚጠጋው ጦር ለሚቀጥሉት 3 ወራት የፕሬዚደንቱና የሌሎች የመንግስት ባለስልጣናት ጠባቂ ሆኖ እንደሚቆይም ተነግሯል። የጋምቢያ የጸጥታ ተቋም የተወሰነ ክፍል በቀድሞ ፕሬዚደንት ቁጥጥር ስር የነበረ ሲሆን እንደገና በአዲስ መልክ ይዋቀራል ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
ኢራፓ ኖርዌይ ክፍል ፌብሩዋሪ 18 2017 ዓ.ም ተመረጠ ታላቅ ህዝባዊ ስብሰባ ጠራ። በዚህ ስብሰባ ላይ ከኢራፓ ከፍተኛ አመራር አባል ጀምሮ የተለያዩ እንግዶች ተጋብዘዋል። ከኢራፓ ከፍተኛ አመራር አባል አቶ ኢያሳ ለማየው በወቅታዊ ያገራችን ተጨባጭ ሁኔታ አስመልክተው ያወያዩናል። ሌላው የለቱ ተጋባዥ ታዋቂው ጸሐፊና የምስራቅ አፍሪካ ኤክስፐርት አቶ ዩሱፍ ያሲን የማንነት ፖለቲካ በኢትዮጵያና የኢትዮጵያ እጣ ፈንታ በሚል ርዕስ ያወያዩናል። የለቱ እንግዳ ወጣቱ ምሁር ዶክተር ተክሉ አባተ የአማራው ፖለቲካዊ ንቅናቄና እንድምታ በሚል ሐሳባቸውን ያካፍሉናል። የስብሰባው ቦታ አንቲ ራሲስቲክ ሴንተር ስትሮጋ 25 0103 ኦስሎ ሴንትሩም ነው። የስብሰባው ሰዓት ከ15 ሰዓት እስከ 18 ሰዓት ነው። ሀገር ወዳድ ኢትዮጵያውያን በሙሉ በዚህ ስብሰባ ላይ እንድትገኙ ኢሃፓ ኖሮ ክፍል ግብዣውን ያቀርባል።
ሀገሪ 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 ወሃም ካ
ወንኒንደ ቁርጠኛነትን መድፍና ታንክ አይተካውም። ጆሮ አጥር የለውምና በየጊዜው መድረክ ከመያጣብቡ አስመሳዮች የማንሰማው ጉድ የለም። ታሪክን የሚጻረርና ህዝብን የሚያናንቅ ልፈፋ መስማት የተለመደ ሆኗል። ወያኔና ጭፍሮቹ ከስረ መሰረታቸው ታሪክን መካድና መከለስ ዓላማቸው በመሆኑ ነጋ ጠባቅ ሌታቸውና ውሸታቸው ዘንቦብናል። ባለፉት 25 ዓመታትም ከዚያ ይመጡ ለማለት በሚያስቸግር ሁኔታ የፖለቲካ ሰርቫኪዎችና አዋቂ በሉን ባዮች ብቅ ብለውም ይመንገድ ያዋጣል፣ አዲስ ግኝት አምጥተናል፣ የቀድሞ ግንዛቤ ከሽፏል፣ የድሮው ስልት ዛሬ አይሰራም የሚሉንም ብቅ ብለው ውጅምብርን ሲነዙብን ከርመዋል። ያልተቀየረና አሁንም ሐቅና የሚሰራ ሆኖ ያለውን ሁሉ አይሰራም ውድቅ ነው በሚል ትግልን ማደናቀፍ ወይም አቅጣጫ ማሳት ጎጂ ነው። ከዚህ ቀደም አንድ የነቃ የመጠቀ የመሰለው ምሁር ስንት ደም የፈሰሰበትን ቆራጥ ትግል አውግዞና አራክሶ ከለጠላት ጋር መሞዳሞድን ብልጠት የሚል ስልጡን ፖለቲካ ሰበካን አሰምቷል ነበር። ይህ ሽንፈተኛና ተልካሻ አቋም ጊዜ ወስደንም ውድቅ መሆኑን አስረድተን አሸንፈናል። እጅ ለመስጠት መሰልጠን እንደማያስፈልግና ባንዳነት በልህነት ሳይሆን የሚወገዝ መሆኑን ማለት ነው። ሌሎች በርካታ ውድቅ አቋሞች ሲሰበኩ መታዘባችን አልቀረም። በቅርቡ በወያኔ አራጋቢነት አማራው መገንጠል እንዳለበት ተነግሮናል። ጉድ ይሰማ ጆሮ ነው። በዚህ ሀተታ ልናተኩርበት የፈለግነው ግን ወያኔን በትጥቅ ትግልና ሽምቅ ውጊያ ማሸነፍ አይቻልም፣ መድፍና ታንክ ያስፈልጋል የሚለውን ነው። መሰረታዊ ስህተትን የሚፈጽምና ህዝብን ትግል አቁሙ፣ እንደ ወያኔ ከባድ መሳሪያ የላችሁምና የሚል የሽንፈተኛ አቋምና ለወያኔም የሚጠቅም የሚያገለግል ነው። አርበኞቻችን ይህን አቋም አምነውበት በነበረ ታንክና መድፍ መርዝ የሚረጭንም አውሮፕላን ያለውን ወራሪ ጣሊያን በጦርና ጎራዴ በምንሽርና መውዜር ባልገጠሙብትም ነበር። በጎራዴ የጠላትን አንገት ቀልተው ታንክም ባልማረኩ ነበር። ወደ ታሪክ እስቲ መለስን በል። በከባድ መሳሪያ ገና ከመጀመሪያው የሚፋለሙ መንግስታት ናቸው፣ አቅሙና ትጥቁ አላቸውና። እነዚህን የገዘፉ ጠላቶች ሊያሰጉድ የሚነሳ ህዝብ ግን ባለው አቅምና መሳሪያ ነው የሚገጥማቸው። መትረየስና መድፍ፣ ታንክና አውሮፕላን ያለውን ጠላት ህዝብ ባለው መሳሪያ ጦርና ጎራዴ ሳይቀር ይታገለዋል። ደሙን አፍርሶ መሳሪያ ይማርካል፣ ትጥቁን ያጠናክራል ማለት ነው። የቻይናን ሽምቅ ተዋጊዎች ያደራጀውን ፓርቲ የመራው ማኦ ዜዶንግ ለምሳሌ በወታደራዊ ጉዳይ ጽሑፎች ውስጥ የኢትዮጵያን አርበኞች ትግል አንስቶ አድናቆቱንና አርአያነቱንም አቅርቦት ነበር። የነበረው ምክር አርበኞቹ የግፍጫ ጦርነትን ትተው የሽምቅ ደፈጣንና ውጊያ ስልት ቢከተሉ የሚከፈለው ዋጋ ይቀንሳል የሚል ነበር። ቪየትናም፣ ላኦስና ካምቦዲያ ፈረንሳይና አሜሪካን ድል ያደረጉት በሽምቅ ውጊያ በመጠናከር ነው። የኢራኑን ሻህ፣ የግብፁን ሙባረክ፣ የኩባውን ባቲስታ፣ እንግሊዝን በኬንያ፣ ፈረንሳይን በአልጄሪያ ወዘተ ህዝብ ድል አድራጊ የሆነው ጠላትን ሲገጥም ታንክና መድፍ ይዞ ሳይሆን በሽምቅ ውጊያ በቆራጥነትና ጽናት ራሱን ሊያጠናክር በመቻሉ ነው። ወሳኙ የትጥቅ አይነት ሳይሆን ትግልን በስልት ማፋፋምና ህዝብን በስፋት በጠላት ላይ ማስነሳቱ ነው። የኛዎቹ የሚገርሙት እስካፍንጫው የታጠቀን ባለከባድ መሳሪያ ጣላት ማሸነፍ አይቻልም ብለው ለወያኔ የሚበጅሽን ፈተኛነትን ሲሰብኩ በትልግል ሜዳ ጣላትን በቀድሚያ እንኳ በሽምቅ ውጊያ ያልተፈተሹ ሆነው ነው። ምንም ትግል ሳያካሂዱ በድንገት ሽንፈትን አቅፈው ጣላት ከባድ መሳሪያ አለውና አንችለውም ብሎ መዘረር በጣም የሚያሳፈርና ይህን አቀንቃኞችንም በጣም የሚያስገምታቸውና ለስላቅም የሚዳርጋቸው ነው። ለመሆኑ ድርግ ላይ ስንት ድል የህዝብ ሰራዊት ሲቀዳጅ ስንቱን መሬት ነጻ ሲያወጣ በታንክና ከባድ መርፍ ታጥቆ ነበር? የፈሪዱላ ብዙ ነው፣ ግን አንዱም አይሰነዘርም ብንላቸው ትክክል ነው። የኢትዮጵያ ህዝብ በአሁን ወቅት ብረታን ስቶ ትግል ጀምሯል። ይህ በጎንደር በተለይ እያየነው ነው። በጎንደር በጎጃም ወዘተ የወያኔ ቀንደኛ ካድሬዎች ቅጣታቸውን አግኝተዋል። ይሄም የሚቀጥል ነው። ትጥቅ ከተባለም ዜጎች ክላሽንም መትረየስም ቦምብም አላቸው። ዋናው ግን እምቢኝ ብለው መነሳታቸውና በወረቀት ሳይሆን በትግሉ ሜዳ ወያኔን መግጠማቸውና መለበለባቸው ነው። ከባድ መሳሪያ የለንምና ወያኔን መዋጋት አንችልም አይቻልም ማለት ግን የጦርነት ስልትን ማወቅ ሳይሆን መረን የለቀቀ ፍርሃትን ማስተናገድና የዘንድሮ ፍቅር ሳይጀምሩት ያልቃል እንደተባለው አንዲትም ጥይት ሳይተኮስ እጅ ሰጥቶ ሽንፈትን መቀበል ይሆናል። ያድዋን የአምስቱን ዓመት መራራ ትግል ያገርና ያለምን ተመክሮ ሁሉ የሚጻረር ነው። የዚህ የሽንፈት መስመር አራጋቢዎች ጊዜን ተገን አድርገው ድሮ ነው ዛሬ ግን ዛሬ ነው ጣላት ድርጅቷል ተራቋል በአውቶማቲክ ጠመንጃ አይሸነፈም ሊሉ መቃጣታቸው ስለማይቀር ከቶም የማይቀየረው ሀቅ ጣላት የሚቸነፈው በኃይል በመራራት ትግል መሆኑን ልንነግራቸው ይገባል ማለት ነው። የሶፋ ላይ አሸማቂዎች ከድል ጋር አይገናኙም። መታገልና መድማት ያስፈልጋል ማለት ነው። በዘመናችን ብቻ ሳይሆን በቅርቡም ያየነውና እያየነው ያለው ሀቅ ታንክና መድፍ ሳይዙም መታገልና አልፎም የሚፈለገውን መማረክም ድልን መቀዳጀትም እንደሚቻል ነው። በትጥቅ ትግል ተሰማራው የሚል ቡድን ያውም ጠላትን ወዳጅ ብሎ በጠላትም እየተረዳ ወጡ ሳይወጠወጥ እንዲሉ ጥይትም ሳይተኩስ ከወረቀት መግለጫ ውጭ ሽንፈትን ማወጁና መቀበሉ ያሳዝናል። አልፎም እየታገለ ያለውን ህዝብ ወያኔን አትችለውም ብሎ ተስፋ ለማስቆረጥ መለፈፉም ከህዝብ ጎራ ያወጣዋል ማለትም እንችላለን። ጃኖራ፣ ጃናሞራ፣ ደረስጌ፣ ጠገዴ፣ ወልቃይት፣ አርማጭሆ፣ ቋራ ወዘተ ተወላጆች ሁሉ እጅንስጥን የሚያስተናግዱ አይደሉም። ባላቸው አቅምና መሳሪያ ወያኔን ይጠብሳሉ እንጂ። ይህ ነው ትክክለኛው መንገድ። በጋራ ወያኔ ላይ አምሮ መነሳት ትግልን መቀጠል። ቀደም እንዳቀረብነው ወኒና ጽናት በስልት መታጀቡ ደግሞ ሳይታለም የተፈታ ጉዳይ ነው። የወያኔን ስልት በቅድሚያ አውቆ የሽምቅ ውጊያ ስልትን በመጠቀም የወያኔን ስስ ብልቱን አውቆ ማጥቃት ያስፈልጋል። በሽምቅ ውጊያ ሚዛኑ ለጠላት ሲደፋ ማፈግፈግ የፍርሃት ሽሽት ሳይሆን ትክክለኛ ስልት ነው። ደፈጣ በማታ ጥቃት ነጥሎ የወያኔን ኃይል ማውደም፣ ሽብር መንዛት፣ ህብረተሰቡን በትግሉ ማሳተፍ ወዘተ ነው እንጂ መንገዱ መድፍና ታንክ የለንምና ብሎ በአፍጢ መደፋት አይደለም። እውነቱ ተነግሮ ባላለቀበት አገር ለምንስ ይዋሻል እንደተባለው ሁሉ ትጥቅ ትግሉ ተጀምሮ ገና ሳይደራና ሳይሟሟቅ ለዘረኛ ቡድን መንበርከክን አንችላቸውም ምን መለፈፍ አሳፋሪ ነው። አሁንም ቢሆን በየቦታው ብረት አንስተው ጠላታቸውን የሚታገሉ ህዝቦች መድፍና ታንክ የለንምና ለጠላት እንገዛ ያሉ አይደሉም። ታዲያ ኢትዮጵያ ምን አድርጋ ነው ሽንፈትን አቀንቃኝ ጉዶች እንዲህ የፈሉባት? ራስክን ወቅ፣ ጠላትህን ወቅ። 100 ጊዜ ብትዋጋ 100 ጊዜ ታሸንፋለህ ተባለ እንጂ ጠላት መድፍና ታንክ አለው ብለህ ፈርጥጥ ያለ የጦር መሪና አዋቂ የለም ብንል አንሳሳትም። የወያኔን ኃይል ሚዛን ማወቅና ምን ጊዜም ቢሆን ከህዝብ ኃይል የሚያይል ሊሆን እንደማይችል መገንዘብ ያስፈልጋል። የወያኔ ኃይል ከህዝብ ህብረት ሊጠነክር ከቶም አይችልም። ስለዚህ ህዝብ ደካማ ነው የሚሉ ክፍሎች ከባድ ስህተትን እየፈጸሙ ናቸው። የህዝብ ትግልን አዳካሚ ሳይሆን አጠናካሪ እርምጃዎች ለመውሰድ መጣር ይተበቅባቸዋል እንጂ የህዝብን ትግል ይሁነኝ ብለው ይያዳከሙ ኡኡ ወያኔ ታንካለው አይበገርም ጩኸት ከንቱነት ነው። ስልቱና አቅሙ ካጠረ ደግሞ ይሄን ለሚችሉትና ለወያኔ ለማይበገሩት ቦታውን መልቀቅና መሩን ማለቱ የተሻለ ምርጫ ይሆናል። ከኛም በላይ ታጋይ ታዋጊ ላፈር በሚል ባዶ እብሪት መውገርገርን ትቶ ግንባራቸውን ለማያጥፉት ታንክን በጎራዴ ለተጋፈጡት ጀግኖች ሐቀኛ ልጆች መድረኩን ሜዳውን መልቀቅ የሚመከርም ይሆናል። የራስ ሞራል ድቀትን ወኔ ጭራሽ መጥፋትን ጽናት ማጣትን ብርክን ማሸነፍ አለመቻልን ወደ ህዝብ ለማጋባት ደፋቀናው ለወያኔ ቢጠቅም እንጂ ማንንም አያታልልም። ከቀበሮ ጉድጓድ ብቅ ማለቱ ሳይሆን በዚያም መግባቱ ያቃተውን ያፍጦረኛ አገራችን አትፈልግም። የሚወናበዱ ቢኖሩም አውቀው ትግልን ለመጉዳት ሽንፈትን የሚያስተናግዱ ቢኖሩም ሐቀኛ ኢትዮጵያ ልጆች ጣላት ቃታስኪ ስብ የሚጠብቁ አይደሉም። የሩቁን እንተውና የቅርቡም የህዝብ ትግል ወያኔን ወደ ውድቀቱ እንደሚወስድ ግልጽ ሆኖ እየታየ ነው። ታዲያ ታንክ መድፍ ካልያዝን ወያኔ አይበገርም ምን አመጣው? ታንክና መድፍ ቢገኝም እኮ ደፍሮ ተኳሽ ተዋጊ ያስፈልጋል። የችግሩን ብርት ይሄ ነው። እስቲ ወኔና ቁርጠኝነት ይቅደም፣ ሽንፈት ሰበካውም ያክትም። ድል እየታገለ ላለው ጀግናው የኢትዮጵያ ህዝብ፣ ሽንፈት ለወያኔና ጭፍሮቹ ኢትዮጵያዊነት ጀግንነት ነው።
ጭብለው ይወለድ እንጂ ጭብለው ከወለድ አይቀር፣ ጭብለው ስም የሚያስፈራ ጭብለው በሺ የሚቆጠር፣ ጭብለው ባይወለድስ ጭብለው የሰው መራጭ፣ ጭብለው ሲራብ ወገኑ ጭብለው ክብሩን ለዋጭ፣ ጭብለው አይመኩበት ጭብለው ጋሻ አይሰጡት፣ ጭብለው እህል ይፍጅ እንጂ ጭብለው ገብቶ ማጅት፣ ጭብለው አይመኩበት ጋሻ አይሰጡት፣ ጭብለው እህል ይፍጅ እንጂ ገብቶ ማጅት።
ያሰንቃል የደብዳቤዎች አምድ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችንን የምንጀምረው መሐመድ አብዱል ቃድር ከሪያድ ሳውዲ አረቢያ በላኩልን ደብዳቤ ይሆናል። ሰላም ጤና ይስጥልኝ ፍኖተ ዲሞክራሲ አዘጋጆች። ዛሬ ወያኔ ላቀፋቸውና በአገራችን የበላይነትን ቦታ ሊሰጣቸው የተነሳው የሳውዲ አረቢያ ወሃቢስቶች የሽብር ምንጮችና አራማጆች መሆናቸውን ዓለም ሁሉ ያወቀው ነው። የአልቃይዳ ዋና ደጋፊ ሳውዲ አረቢያ ናት። በሶሪያ የተሰማሩ ጽንፈኞች ዋና ደጋፊ ሳውዲ ናት። በኢትዮጵያም በባሌ ባሩሲ ሳላፊስቶችን ደጋፊ ሳውዲ መሆኗን እናውቃለን። የዋሃቢዝም ከፍተኛ ደረጃው ሽብር ነው ከተባለም ቆይቷል። በአፍሪካ ቀንድ በተለይና በዓለም ደረጃ ሽብር ሲባል ማዕከሉ ሳውዲ አረቢያ ነው ማለትም ይቻላል። ሳውዲ አረቢያ ለኢትዮጵያ ጠንቆና ሳለ ወያኔ የጀዳ ወዳጅ ሆኖ ሊሰለፍ መቃጣቱ አነጋጋሪ መሆኑ የሚያስገርም አይደለም። ወያኔ ሁሌም ከሀገር ጠላቶች ጋር የሚተቃቀፍ ነውና ኢትዮጵያውያን በመላ በሳውዲ ቃታር እና ሌሎች በአገራችን ላይ የተዘረጋውን ሴራ ማወቅና መከላከል አለባቸው። አገራት ሲያደጋን በጊዜው ቆማክሽፍ አገራዊ ግዴታ ነው ሲሉ መሐመድ አብዱል ቃድር ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንደምን ሰንብታችኋል? አባቴ ፍኖተን ሲያዳምጥ እኔም አብሬው አደምጣለሁ። አንዳንድ ቀን የቤት ስራና ጥናት ሲኖርብኝ ዳውንሎድ አድርግና በሌላ ጊዜ አደምጣዋለሁ። ለምን መሰላችሁ መወዳችሁ? አንደኛ አቀራረባችሁ ግጥመኛል። ስለ ሀገራችን ጉዳይ የምታቀርቡት ትክክለኛ ነገር ነው። ሁለተኛው ደግሞ የማላቀው ግን የምወደው የአያቴ ድርጅት ያፓ በመሆኑ ስለ ያፓ መታቀርቡት ሁሉ ስለ አያቴ እንዳስብ ስለሚያደርገኝ ደስ ይለኛል። ከመወዳችሁ ፕሮግራሞቻችሁ يارب دبدابيوش كدامي متاقربوت يجد المدبل عنداندي متانبوات تصوفوش تمونيان كمزعف تركاتشو ياتو عماتوما يترقون مزعف يهبان ناسبورت بتعمود داتشوالو ببوكولي تدقاقمو بيقربوم دسيلنيال عندن السوانت ليلان بتاقربوم دسيلان يهبا ينبروكو سبرتونيوش بتشاللو يني آياتوكو حاكم نبدرج يهبا ناكيموش يميل تاريك بتاقربوم ميالكو السوالو تنش لجوني تزي ميلن بيتاتشنوست سلاياتي ميوراو سلا سابني مسلنيال صادق يهبا هونالو اللي ندنبر ينبرونيال ناتين ياساد دقوات آياتوكو يني كدما آياتوكو ناتشو نزي كدما آياتوكو سلاياتي آورتوائي تقوم سلاياتي بزو بقونا قروتشن يسمو بما دقين مسلنيال بزو زمدو تشاتشن بحاري كاياتي غار اندامي مساسل سيارو وستي بدستي موكال جن اني آياتي بيدتش بثمنقد لمي دال تادلكم سلايها بالماوك يتشالنيني حالي ترالو عباتي النانا تياسر الدنيا النسوم يتموالا وقتو اندالي الله تشاوكالو النسوم ينقرون يسموتننا عنداند كاياباو تسو تشيس أخواتشو مسافوش بمان بباتشو سيون أني أن نهلكن عاركنهم. دعمو لمن عندهن بمعجب بنيتا سيارو لنيم قاني فرالو. بنقرأش لا آتي بتنات درجتوان النا أبرواتي نبروتون سات كدا يسيت قلوان تعرف أجيك بتأم تسكعتانو يتجدل تشنو إلونيال. يلني يهولم كذي كراتينو. ما نميهن ما لني كيها بفنجتة يا آتي تلات آتي نجرفة آتي نجدلنو. علو الدوم. سو مسلم أيتاينيم. እንዲህ ያሉ ሰዎች የጻፏቸው መጻፎች አይተሙኝም እስኪ አንድ ጥያቄ ላንሳ የሃፓ ታሪክ የሚታወቀው የዛን ጊዜ ማለትም በገዳዮቹ ደርጎች ዘመን በታገሉት ሲሆን እኛው ጣት ይሆን ነው ማወቅ አይገባንም ወይ የሚል ነው ታሪኩን በታሪኩ አቀራረብ ማቅረብ አንድ ነው ከሱ በላይ ግን የሃፓና ስፖርት ወይም በልብ ወለድ መልክ እንደቀረበው ያቷማ ቱማ መጻፍ አይነት አቀራረብ ለኛ ለውጣቶች ይስበናል ሰዎችን ጋብዛችሁ ጥያቄ ስታቀርቡላችሁ ይወጣትነት ይወታቸውም በተለይ እንዴትና ለምን የሃፓ ባልሆኑ እንደቻሉ ብትጠይቋቸው እኛ ወጣቶች ብዙ ቁም ነገር እናገኝበታለን በያስባለሁ ለምሳሌ አያቴ ሌሎች ዘመዶቻችንና ሌሎች የሃፓ ስለነበሩ ሰው ሲያወሩ የምሰማው በትምርታቸው ጎበዞች ነበሩ ታዲያ አንዳንዴ ጭንቅላቴ ውስጥ ጥያቄ መጣብኛል የሃፓ ለመሆን በትምርት ጎበዝ መሆን አንድ ነጥብ እንደነበር አስባለሁ ግን መልስ አላገኘሁም ወደኋላ መለስ እያደረኩኝ መጠየቁ ለንደን ያሉት ወጣቶች ብዙ ነገሮችን ግልጽ ያደርግልናል እስኪ በወጣትነት መታገል ማለት ምን አውቀው ነው የታገሉት አሁን እኔንና የድሜ ጓደኞቼ ላይ ከትምርት ውጪ ስለ ፖለቲካ ያለን አመለካከት ሰፊ አይደለም ይሄንን ስንል ወያኔን አንጠላውም ማለት አይደለም የጠነከረ ዕውቀት ግን የለንም እኔ በአሁኑ ሰዓት የ11ኛ ክፍል ተማሪ ነኝ የኔን እድሜ ወሰዱ ለብዙ ሀገራዊ ማለትም ፖለቲካዊ ማህበራዊና ሌሎች ጉዳዮች የበሰለ ዕውቀት የለኝምና እንደ ያቴ የታገሉ ከያፓሶች ውስጥ በኔድሜ ላይ ሆነው ታግለዋልና እንዴትና ምን ያህል ቢያውቁ ትግሉስ ገቡ ይያልኩ አስባለሁ ጥያቄው ይሄ ነው ማወቅ ፈልጋለሁ ከዛም እንደ ያቴ ያፓሙን አስባለሁና የፍኖተ ሬዲዮ ሰዎች ለጥያቄ መልስ ትሰጡኛላችሁ ብዬ ተስፋ አድርጋለሁ አመሰግናለሁ ስሜን ካያቴ ጋር የተገደለችው ጓደኛዋን ስንቶሽ ያለው አበባ ከአዲስ አበባ
ይድረስ ለፍኖተ ዲሞክራሲ ሬዲዮ አዘጋጆች የዘውትር እድምተኛችሁ ነኝ በዚች ደብዳቤ ተሳትፎዬን አሃዱላለሁ የወያኔን ዘረኝነት የወያኔን ሌባነት የወያኔን ሰው በላ ጭራቅነት እንኳን ከማህፀን ወጥቶ ብርሃን ያየ ይቀርና ማህፀን ውስጥም ያለ ያውቃል ቢባል ትክክል ነው ወያኔን መንግስት የኢትዮጵያ መንግስት የሚሉ አንድ እነሱ ራሳቸው ወያኔ ናቸው ወይም ለ25 አመታት በገዛ ፍቃዳቸው በህሊናቸው ላይ የተቀመጡ ናቸው ወያኔ የኢትዮጵያን ህልውና ደፈረ ብቻ ሳይሆን ያፈራረሰ ያለ አንዳች መርዝ ነው በሀገርና በህዝብ ላይ የተረጨ መርዝ ነው ወያኔ የህዝብን አንድነት ይፈራል ወያኔ ለ25 አመታት የኦሮሞን የአማራን ህዝብ እርስ በርስ ለማጋጨት ያልነዛው ወሬ የለም ዛሬም ድረስ የአማራን ህዝብን ከሌላው የኢትዮጵያ ህዝብ ለመነጠል ወያኔ ዘመቻ እያካሄደ ነው። አማራውን በትምክህተኝነት የሚከሰው ወያኔ ትምክህተኝነት ከተባለ የሚመጣው ምስል ወያኔ ነው። ወያኔ የኦሮሞን ህዝብ በጠባብነት የሚወነጅለው ወያኔ በጭንጋፍና በጠባብ አስተሳሰብ እንደ ወያኔ ማንም የለም ማለት ጨለማን ጨለማ ብሎ መጥራት ነው። ወያኔ ሀገርን እየጋጠ ያለ ደረቅ ሌባ ነው። ማንኛውም የወያኔ ቅድ ሲነደፍ ለመመንተፍ እንዲመች ተደርጎ እንደሆነ መናገር ያለውን መመስከር ነው። ለዚህ መከላከያ ኢንጂነሪንግ የተባለውን በወያኔ የሌብነት ተቋም በስኳር ፕሮጀክት ስም 77 ቢሊዮን ብር እሳት የገባ ቅቤ ማድረጉ በቂ ማስረጃ ነው። እኔ ወያኔ አይኑን በጨው ያጠበ ሌባ ነው ከሚያሰኝኝ አንዱን ላንሳ። ወያኔ ስብሰባ ባካሄደ ቁጥር ኮፍያ፣ የአንገት ልብስ፣ ካኔቴራ ወዘተ እንዲዘጋጅ ያደርጋል። እነዚህን የሚያዘጋጁት የወያኔ የማስታወቂያ ድርጅቶች ናቸው። ለሌላ አይሰጥም። በአንድ ስብሰባ በኮፍያና በመሳሰሉት በትንሹ 20 ሚሊዮን ብር ይወጣል። የስብሰባውንና የምርቃቱን ብዛት አስቡት። በአመት በቢሊዮኖች የሚቆጠር ገንዘብ በእንዲህ ያለው የመዝረፊያ ዘዴ ይዘረፋል። ህዝብ በየሰኮንዱ በረሃብ፣ በበሽታ፣ በመድኃኒት ውድነት ይረግፋል። የሀገር ገንዘብ በጠራራ ፀሐይ እማኝ ባለበት ይዘረፋል። ወያኔ ከተለያዩ ድንበር ዘለል ኩባንያዎች ከቻይና፣ ከቱርክ፣ ከህንድ ወዘተ ጋር የብድርና ሌሎችም ስምምነቶች ሲያደርግ በጉቦ ነው። ለቻይና ከባህር ትራንዚት አገልግሎት፣ ከባቡር አገልግሎት 40% ሊሰጥ ነው። ይህም ጥቅም የሚያስገኝ ነው። ወያኔ የጦር መሳሪያ በድብቅ ለአማጺ ኃይሎች፣ ለደቡብ ሱዳን ለሚገኙና ሶማሌ ውስጥም ለሚገኙ ተዋጊዎች ኃይሎች ይሸጣል። ከእንዲህ አይነቱ ውንብድና የሚገኘው ገቢ በቀጥታ የሳሞራና የጓደኞቹ ሀብት ነው የሚሆነው። የወያኔ መከላከያ የነጋዴ ድርጅት ከሆነ ከርሟል። ነገር ግን ሂሳቡ እንዳይመረመር እገዳ ተጥሎበታል። ዋናው ኦዲተር የመከላከያ ዓመታዊ በጀትን የመመርመር ስልጣን ተነፍጎታል። ይህ ሆን ተብሎ የወያኔን የዘረፋ መረብ ከማጋለጥ ለመከላከል መሆኑ ሊታወቅ ይገባዋል። ሌላው የወያኔ በውሸት የተሞላ ነው። የኤሌክትሪክ ኃይል ማመንጫ ግድብ ይመረቅና ስርጭት መጀመሩ በባዶ ይነገራል። የኃይል ስርጭቱ ግን ምናልባትም ከዓመት በኋላ ይሆናል የሚጀምረው። ለሰራተኞች ደሞዝ ጭማሪ ይለፈፍና ጭማሪው የሚገኘው ከስድስት ወር እስከ ዓመት በመጠበቅ ይሆናል። ወያኔ በውጭ ምንዛሪ ባዶ ካዝና ሆኖ ህዝብን ለመደለል በሽበሽ ነው ይላል። ወያኔ ረሃብና ድርቅ ህዝብን እያሰቃዩ ባለበት ስለ ጥጋብ ያወራል፣ ስለ ምርት መትረፍረፍ ያወራል። በተጨባጭ ግን በተከሰተው ረሃብ ሰዎች እየተጎዱ ከብቶቻቸው እየሞቱ ነው። ወያኔ የረቀቀ መከላከያ ማደራጀቱን ይለፍፋል። በዛ በኩል በጓሮ ሳይሆን በፊት ለፊት የጋምቤላ ህፃናት እንደ ተራ ንብረት እየተዘረፉ የሚከላከላቸው አጥተዋል። የኮንዶሚኒየም ቤቶች ግንባታ በገንዘብ እጥረት ተቋርጠው ባለበት ለተቋረጡበት የተሰጠው ምክንያት ክረምቱ በወጣ በአምስተኛው ወር በክረምቱ ሳቢያ እንደሆነ ነው። ለዛውስ ቢሆን ክረምት ግንባታን ሲያቋርጥ ታይቶ አይታወቅምና ለውሸታቸውም ለከታጡለት። ወያኔ የወጣቶችን ቀልብ ለመሳብ የገንዘብ ወጪ በማድረግ አሁን ከአውዳመቶች ውጪ የሙዚቃ ድግሶች በሰፊው እንዲዘጋጁ እያደረገ ይገኛል። በእንደዚህ ያሉ የሙዚቃ ድግሶች የሚታደሙት የወያኔ ልጆችና የወያኔ አረጥራጮች ናቸው። ውጤቱ ባዶ ነው። እያንዳንዷ የወያኔ እርምጃ ለሀገርና ለህዝብ ጠንቅ መሆኗን የማያውቅ ይኖራል ብዬ ለማሰብ ይከብደኝ። ከወያኔ የዘር ትብተባ ራሳችንን አውጥተን በአንድነት ከታገለን ወያኔ መጪውን መስከረም አያይም። አብረንና ተባብረን እናምጽ። ይመር ነኝ ከባቲ።
የተከበራችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች እንደምን ሰንብታችኋል? ወያኔ ስለ ሰላምና መረጋጋት ያወራባጀ ያገርና የህዝብ ሰላም ባንድ ጠባብና ዘረኛ ቡድን ሊሰፍን ቀርቶ ይሰፍናል ብሎ ማሰብም አይቻለም። የሀገር ሰላም በፎቆች ግንባታ የሚለካ ሊሆን አይቻለው። ሙስና እንደወረርሽኝ በሽታ ድፍን አገርን ቀስፎ በመያዙ መረጋጋት ሰፍኗል ማለት አይደለም። ከአንድ ብሔረሰብ ከትግራይ ብሔረሰብ የተወጣጡ ጡንቸኞች ሀገርን ማተራመሳቸው ሰላም ሳይሆን ሽብር ነው። የሀገርን ሀብትና ገንዘብ በማናለብኝነት መዝረፍ ሰላም ሳይሆን አገርን አደፍራሽ ወንጀል ነው። ወንጀል ባለበት ሁሉ አመጽ አለ። የኢትዮጵያ ህዝብን በቋንቋ መስመር በሃይማኖት ወዘተ ከፋፍሎ የህዝብን በሀገሩ ተዘዋውሮ የመስራት መብትን መሻር የህዝብን አንድነት ማፍረስ ለሀገር ሉዓላዊነትና ለህዝብ አንድነት ጸር ሆኗል። የትምህርት ጥራት እጅግ እያሽቆለቆለ እንዲሄድ ያደረገው ወያኔ ሰላምን እያደፈረሰ መሆኑ ሊታወቅ ይገባዋል። እስከዛሬ ወያኔ የትምህርትን ጥራት ለማስጠበቅ ኮሬ ባለፈ በተጨባጭ የታየ ያደረገው ነገር አለመኖሩ እየዋል እያደር ሰላምን እያደፈረሰ ይገኛል። ወጣቶች በሀገራቸው ሰርቶ የመኖር መብታቸውን ማጣታቸው የሚያገናዝበው የሰላምን መደፍረስ እንጂ መስፈንን አይደለም። ወጣቶቻችን የመስራትና የማምረት አቅም ያላቸው ሰዎች ከሚሰደዱባቸው በዓለም ከሚገኙ ሀገራት ከመጀመሪያዎቹ ተርታ ከተሰለፉ ሀገራት ኢትዮጵያ አንዷ መሆኗ መደፍረስን እንጂ መረጋጋትን አያሳይም። በወጣቶች ስደት ከሰሃራ በታች ከሚገኙ ሀገራት ከኤርትራ ጋር በጋራ በአንደኝነት ቀዳሚውን ስፍራ እንድትይዝ ማድረጉ መከራን እንጂ ፎይታን አያሳይም። ይህ ጉዳይ ሲነሳ ወያኔና ቡችሎቹ ሁሌም ዓለም የሚያውቀውን ሐቅ ሊያስተባብሉ ይሞክራሉ። ወያኔ ሆም ብሎ እንዲስፋፋ እያደረገ ያለው የወሲብ ኢንዱስትሪን በመሆኑ የዩኒቨርሲቲ ትምህርታቸውን ያጠናቀቁ ለጋ ወጣት ልጃገረዶች በርቃን ዳንኪራ ቤቶች በወሲብ ስራ እንዲሰማሩ መደረግ የባህልና የህልውና ሁኔታ መደፍረስን እንጂ የሰላም መስፈንን አያሳይም እላለሁ። ወያኔ በኢትዮጵያ ውስጥ የሚገኙ የሃይማኖት ተቋማትን አመራሩን ራሱ በመረጣቸው እንዲሆን ማድረጉ ሁከትን እንጂ ሰላምን አያሳይ። አብዛኞቹ የሃይማኖት ተቋማት የወያኔ አባላትን መመልመያና መፈልፈያ ማዕከላት መሆናቸው የእምነት ተቋማትን ነጻነት የሚጋፋና የሚሽር በመሆኑ በሥራ ቦታችን ተሸማቀን እንደምንሰራ ሁሉ በአምልኮት ቦታዎችን በነጻነት መጸለይ ያለመቻሉ ጭንቀትን እንጂ መረጋጋትን አያሳይም። መጠለያ ማግኘት የማንኛውም የሰው ዘር መብት ቢሆንም ዛሬ እየሆነ ያለው ግን መኖሪያ ቤት ለአንድ ዘር ብቻ ነው። ትግሬዎች በትግሬነታቸው ብቻ ሳይሆን በወያኔ አባልነታቸው ባበረከቱት አገልግሎት የመንግስት ቤቶች ውስጥ እየኖሩ ኮንዶሚኒየም ላይ ያለ መኖሪያ ቤት ሁለት ወይም ሶስት ተሰጥቷቸዋል። ባዶ መሬትም እንዲሁ ተሰጥቷቸዋል። የወያኔ ካድሬዎችና ጆሮ ጠቢዎች የራሳቸውን ቤቶች እያከራዩ በመንግስት ቤቶች 25 ዓመታትና ከዚያም በላይ ክራይ ሳይከፍሉ መኖራቸው የሚያሳየው የሀገር ሰላም መደፍረስን እንጂ መስፈንን አለመሆኑን የሚያነጋግር አይመስለኝም። ሀገሬ ጥቂት ጠባብ ዘረኞች በፈንጫ መባረቂያ ስትሆን ህዝብን ያሸፍታል እንጂ አያረጋጋም። መብቱን ለማስከበር ድምፁን ከፍ አድርጎ ያሰማን ህዝብ በጥይት መቁላት አመፅን እንጂ መረጋጋትን አይወልድም። የንጉሳውያን ስርዓት ለመጠበቅ የክብር ዘበኛ የሚባል ጦር እንደነበር ሁሉ አረመኔውን ወታደራዊ ስርዓት ለመጠበቅ ነበልባል የሚባል ሰራዊት እንደነበር ሁሉ የአረመኔው ዘረኛን ቡድን ለመጠበቅ በትግራይ ተወላጆች የሚመራ ፌዴራል ፖሊስ የሚባል አፋኝና ነፍሰ ገዳይ ተቋም መኖር አፈናን እንጂ ሰላምን አይጠቁም። በተመሳሰለ ሁኔታ በንጉሥ ዘመን ልዩ ካቢኔ የሚባል በመንግስት ውስጥ ያለ ልዩ መንግስት እንደነበር ሁሉ በጨፍጫፊው ደርግ ዘመንም የደርግ የጸጥታ ኃይል የሚባል እንደነበር ሁሉ በጠባብና ዘረኛ በሆነው በወያኔ ቡድንም ብሔራዊ ደህንነት የሚባል አፋኝ ኃይል መደራጀቱ ህዝባዊ አመጽን ለመምቻነትና ከተቻለም ለማስቆሚያነት መሆኑ የታመቀ ህዝባዊ እሳተ ገሞራ መኖርን እንጂ ሰላምን አያመላክትም። በአጼው ስርዓት የነበረው ጦር አዛዥ በአብዛኛው በአምቻና በጋብቻ ከንጉሳዊ ቤተሰብ ጋር የተሳሰሩ ሲሆን በደርግ ዘመንም ለደርግ ቁንጮች ቀረቤታ የነበራቸው የአዛዥነቱን ቦታ ይዘውት እንደነበር ሁሉ አሁን በጠባቡ ነፍሰ ገዳይ በወያኔ ከፍተኛ ወታደራዊ ኃላፊነቶች ከትግራይ ተወላጆች ውጪ በሌሎች እንዲያዝ አለመደረጉ የሚያሳየው እርጋታን ሳይሆን ስጋትን የህዝብንም ፍራቻ ነው። በሺዎች የሚቆጠሩ ወጣቶችን ገደለ። በሚሊዮኖች የሚቆጠሩ የወጣት ልቦች እንዲሸፍቱበት ለአመፅ እያሴሩበት እንደሆነ አያጠራጥርም። የወንድሙ ደም የአባቱ ደም የእናቱ ደም የእህቱ ደም ፈሶ እንቅልፍ የሚተኛም የለም። ይህ በቀል የግል በቀል ሳይሆን ህዝባዊ በቀል ነው። ይህንን መከራ በህዝብ ላይ ያደረሰውን ዘረኛ ከፋፋይና ጨፍጫፊ የሆነውን ወያኔ የተባለውን ቡድን መመንገል የበቀሉ መፈጸሚያ መጀመሪያ ነው። ሰላም ባለበት የተረጋጋ ሁኔታ ባለበት ህዝብ እንዳይተነፍስ እንዳይጽፍ እንዳይሰበሰብ እንዳይደራጅ እንዳያነብ አይታገድም። ሰላም ካለ ሰብአዊና ዲሞክራሲያዊ መብቶች ተከብረዋል ማለት ሲሆን፣ በተጻራሪው ግን የታሰሩ ጋዜጠኞችና የፖለቲካ ታጋዮች የውያኔን እስር ቤቶች ባላጣበቡም ነበር። ሰላም ባለበት በየወሩ 11,000 የፖለቲካ እስረኞች መፈታታቸውም አይነገርም ነበር። እስኪ የት አገር የት ክፍለ ዓለም ነው እንዲህ ያለ ብዛት ያለው እስረኛ መፈታቱ የሚነገረው? አንዳንድ ቤተሰብ ልጆቻቸው በጥይት ተመተው ሲወድቁ ልብሶት የነበረውን በደማቸው የቀላውን ልብስ እንዳስቀመጡት ሰምቻለሁ። ደማቸው ደማቸው ነውና እያዩት ጥርሳቸውን ይነክሳሉ። ደማቸው ደማቸው ነውና እያሸተቱት ልባውን ለትግል ያሞቃሉ። ሰላም ባለበት አገር ዜጎች እየታፈኑ በስውር እስር ቤት ታስረው እየተቀጠቀጡ በሽቦ እየታነቁ ይገደላሉ። በማይታወቁ የጅምላ መቃብር ጉድጓዶች ይከተታሉ። መረጋጋት ባለበት አገር የዜጎች ግላዊ ሕይወት ይደፈራል። ፖስታዎች ይበረበራሉ። ስልኮቻቸው ይጠለፋሉ። ኢሜላቸው ተሰርስሮ ይበረበራል። ሰላም በሰፈነበት አገር ዘረኝነትና ዘራፊነት የወያኔ አይነተኛ መጠሪያዎች ሆነዋል። ሰላምና መረጋጋት በሰፈነበት አገር የኑሮ ሁኔታ በነጋ በጠባ ቁጥር እየጨመረ ሲሆን በአገር ሰርቶ መኖር የማይዘገን ህልም ሆኗል። ሰላም በሰፈነበት አገር ሌላው ቀርቶ የገዛ ስማቸውን እንኳን አስተካክለው መጻፍ የማይችሉ የወያኔ ሹሞች ወንበረኞች ተኮፍሰዋል። ሰላም በሰፈነበት አገር በአገር ውስጥ ተዘዋውሮ የመስራትና የመኖር መብት የለም። ይህ ሁሉ የወያኔ ሰላም ምጸት ነው። ሰላም በሰፈነበት አገር የህዝብን ደም እያፈሰሱ ስለ ሰላም፣ ስለ ልማት፣ ስለ እድገት፣ ስለ መልካም አስተዳደር፣ ስለ ሙስናን የማጥፋት ዘመቻ፣ ስለ ትምህርት ጥራት፣ ስለ ጤና መስፋፋት ማውራት በማር የተለወሰ እሬት መሆኑን ማንም አያጣው። ዛሬ በኢትዮጵያ ያለው ሰላም በከርሰ ምድር ውስጥ እንደሚብላላ እምቅ እሳተ ገሞራ ያለ ነው። አንድ ቀን በቅርብ ቀን ሲፈነዳ ዛሬ ዋርካ የሚመስሉ ዘረኞችና ለከርሳቸው ያደሩ አጋሰሶች እንቧጭነት ያሳያል። ይህ የሚወራለት በትግራይ አዛዦች የሚመራ ግዙፍ ጦር፣ ይህ በእንግሊዝ፣ ይህ በጀርመን፣ ይህ በእስራኤል ወዘተ የሰለጠነ የፖሊስ የስለላና የመቃ ኃይል ምድር ቁና ትሆንባታለች። መሮጫ ማምለጫ መሽሎኪያና መጠገያ ያጣል። ያኔ የተዘረፈውና የተመዘበረው የሀገርና የህዝብ ሀብት ወደ ባለቤቶቹ ይመለሳል። ያኔ ህዝባዊ ሰላም ይሰፍናል። ያኔ ስደት ይቆማል። ህዝቡ ከቤተ መልካችነት የሀገሩ ሀብት ባለቤትነትን ያረጋግጣል። ያኔ የህልማችን ፍቺ የትግላችን ትርጉም ይገኛል። የኢትዮጵያ ህዝብ ሰላም በማንም አምባገነን ኃይል የሚሰፍን አይሰፍም። የኢትዮጵያ ህዝብ ሰላም በህዝባዊ አመጽ የሚሰፍን ነው። ህዝባዊ ሰላም ደግሞ ጨቋኞችን ያሸብራል። ሰላማችንን ለመዋጀት ትከሻ ለትከሻ ተያይዘን በህብረት መታገል የነጻነት መዋጃው ብቸኛ መሳሪያ መሆኑ የሚታወቅ ነው። የወያኔን የዘር መርዝ በማርከስ፣ የወያኔን የዘር ግንብ በማፍረስ፣ የወያኔን የዘር ወረርሽኝ በመፈወስ፣ በህብረት በመታገል እናስወግድ ማለት ብቸኛው መንገድ ይሄው ነው ማለት መሆኑ ሊታወቅ ይገባዋል። ጸጋዬ ዶርዜው ነኝ ከሽሮ ሜዳ።
የዛሬ የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው ዓለሚቱ ደረጀ ከቦን ጀርመን በላኩልን ደብዳቤ ይሆናል። ይድረስ ለፍኖተ ዴሞክራሲ ሬዲዮ እንደምን ሰንብታችኋል? በህዝብ ትግል ላይ የሚቀልዱና ሊነግዱም የተሰማሩትን እንደፈር ብላችሁ መተቸት መያያዛችሁ አስደስቶኛል። እነሱን በተመለከተ ዝምታ ትግልን ጎጂ መሆኑም የሚያከራክር አይደለም። ስንቱን ዜጋ በሉት አወናበዱት፣ ስንቱን ከሐቀኛ ትግል አራቁት። የሰሩት ሁሉ ውሎ አድሮ ለወያኔ በመጥቀሙ ጸረ ወያኔ ነን የሚሉት ራሱ አጠራጣሪ እየሆነ መጥቷል። የአገር ወዳዶችን የህብረት ጥረት አደናቅፈዋል። ወጣቱን ግራ ጋብተው መናጇቸው አድርገውታል። ሰፊ የዲያስፖራ አባላትን ዘርፈዋል። የማያካሂዱትን ትግል አካሄድን እያሉ ታጋዩን አዘናግተዋል። ይህ ሁሉ አልበቃ ብሏቸው ሰሞኑን ደግሞ ለወያኔ እጅ ስጡ ታንክና መድፍ ከሌለን ልንዋጋው አንችልም ሊሉን ጀምረዋል። ይህን ሁሉ ማጋለጥና በፖለቲካ የሚነግዱትን ማሳፈር ችላ የማይባል ግዳጃችን መሆን አለበት ሲሉ ዓለሚቱ ደረጃ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅት በዚሁ እናጠናቀቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን።
ትላንትና ዛሬ እነ ምድር አስረድነ ፍራት ገዳይ ወጥተው ካደባባይ ጭቆናን ተጋፋጭ አመጽ አስተማሪ ፋሽስትን አዋራጅ ባንዳን አጥፋ ያኔ ሰዎች የነበሩ ስምንት ቁጥር እስሩን ወፌላላውን ችሎ የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው የሄዱት በእምነት የታነጹ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያተረፉት በሕይወትም ያሉ ዛሬም ትሉ የቀጡ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽፈት ቤት መከላከያና ከርቸሌ የወረዱት ከሴቶች ክልል እስከ ጦር ዓለም በቃኝ ፍትሐብሔር ፍርደኛ ከአራቱም ማዕዘን በየቀበሌ ውስጥ ደግሞ ከፍተ እኮ የተተረተሩት መንገድ የተጣሉት ወንዴውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሰዓት የተለበለቡት የረቀቀው ገብ ይዘው ይዘው ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ ርሱ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩት ደቦቃ ሰነቻ ቆጥላ የሰፈሩ በመቁረስ በመቁረስ የተመዳደቡት ካንድ አብራክ እንደወጣ የሚተዛዘኑት 10 እስከ 15 አንድ ሳህን ምግብ የሚጎራረሱ አንዲቷን ትንባሆ ለ12 ሆኖ የሚመገብሉ እኮ ያኔ ባይኑካ ባይኑካሽ የሚቀላለሉት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቆሞ ጠባቂውን ጠመንጃዣውን ቀለሙን ያስጠጡት ፊቱን ወደ ፋሽስት እንዲያዞር ያደረጉ ዙርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያጋዙ ለገዢ ላያድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት መውደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩት ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላምጌና ጠለምት ሰይጣን መጣያ ሰሜን ጃናሞ እኮ ከመያይ ጸምሪ አድዮሴንና ደግሞም ከሐሙሲት በለሳና ረባያ አዎ ከማክሴን ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁመው ጥማቱንም ችለው ኩርፎ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጅቦች አሊያም ወዲያ ኮር እየቀማመሱ ከፊት ለፊት ፋሽስት ከኋላ ዘረኛ ከመሃል እነሱ ሕዝብ አገሬም ብለው ግብ ግቡን ገጥመው ሁለቱን ሰው በላ እየተታኮሱ ሕይወት እየጣሉ ሕይወት እያነሱ እኮኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከእርፋ አራፍ መሃል ስም ይጠራ ቢባል እንዲያው ለጠብታ ኑርሴን ፀሐዬ ደበሳይ ካሳ ለማጋሹና ያውሉ ሸትረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ደብሬ ፋጡማሊ ብሩክ ሞገስ ሻፊ አንዳርጌና እብራሂም ከደሮና አደሜ ኤርፓና ሻኪሌ ግርማቸው አቻሜ በቃሉ የረዲም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ሰፋ አዎ እኮ ያኔ ዓለምና ሳባ በቃሉ የውብዳር ትፊትና ጃምላ አስካሉና አስከዳ ፍርሃትን ፈተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጠረጠ አንተ የማማረ መሰለም በረካ ዘቢባት ዓለም ያ መምር ፋሲካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና አድልጊቾ እኮ ሰዎች ነበሩ እኮ አሁንም ያሉ ባለ ተራራም ነ የጽናት ባለ ጸጎች ትግሉን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩ እነሱም አይጠሬኒና እጅሬ በጥላቸው ብቻ ጠላት አሸባሪ አገር ወገር አኩሪ ባንዳና አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለሳና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሰማ ድሬሳ ሰለ ወልዴ ወርጊስ አንጋ ሁሴን አቤ ኢማሙ ድሬስ ልሳነ ጣሙ ቤቶምና አስመላሽ ህብስቴ ባገራ ያቺ ዳሮ ነጋሽ ሁሉም ወስቱ ከቶም የማይረሱ በአመፅ በትሉ እየተካለች አዎ ያንም እንደ ዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን ኋላ የተቀረቀ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለሰው በላው ፍርሃትን ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፈው ሰጥቶ የሚሽከረከሩ በአጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባል እኮ እነ በቁሚራል እነ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ደራሽ ከፋሽስት አዳራሽ የወጋውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዛፍ ከፓርላማ ጉድ እነ ሽብሬ አዎ ሰዎችን የረፉ አሁንም
አለው ፍጹም እንደ ሰው ከሰው መሐከል